ገዢው ፓርቲ ኢህአዴግና 16 ተቃዋሚ ፓርቲዎች ሊጀምሩት የተወሰነው ድርድር የመስጠትና የመቀበል መርህን የማያሟላ በመሆኑ ድርድር ሊባል አይችልም ሲሉ ሁለት ምሁራን ተችተውታል። ጽዮን ግርማ በአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህሩን ዶክተር ዳኛቸው አሰፋንና በአዲስ አበባ ዩኒቨርሲቲ የሕግ መምህሩን አቶ ሙሉጌታ አረጋዊን አነጋግራ ተከታዩን ዘገባ አጠናቅራለች።
ከወራት በፊት ተጀምሮ የተጠናቀቀው የገዢው ፓርቲ ኢህአዴግና የ16 ተቃዋሚ ፓርቲዎች ቅድመ ድርድር በነገው ዕለት የሚካሄደው የአጀንዳ ቅደም ተከተል ከተጠናቀቀ በኋላ ወደ ዋናው ድርድር እንደሚገቡ ተገልጿል። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በኢትዮጵያ ፖለቲካዊና ማህበራዊ ጉዳዮች ላይ በመጻፍና አስተያየት በመስጠት የሚታወቁት ዶክተር ዳኛቸው አሰፋ በመጀመሪያ ጉዳዩን ድርድር ብሎ መጥራት ተገቢ አይደለም ይላሉ።
ሂደቱን በምናይበት ጊዜ አሰላለፋቸውንና የቀረቡ በሚያካሂዱት ሁኔታ በምናይ ጊዜ ኢህአዴግ በእርግጥም ኢህአዴግ ነው የቀረበው እዛ ላይ። ተቃዋሚዎች ግን ለእኔ ተቃዋሚዎች አይደለም። ድርድር የውልንገርሹ ይህን የፖለቲካ ሀሆ የሚያቅሳቃል። ድርድር ሁለት የተቀራረቡ ሀይሎችን ይጠቁ። አንተ ይህን ስትሰጠኝ ይህን እሰጥሃለሁ፣ አንተ ይህን በምታደርግበት ጊዜ ይህንን አደርጋለሁ። ድርድር እንዴት ነው እንደዚህ አይነት በጣም ይሄ በቃ ያልተቀራረበ ሚዛን ያዙ ሰዎች ድርድር ነው ውይይት ማለት ይቻል ይሆናል። ለዛውም እኔ አቋሜን ግልጽ አድርጌያለሁ በጽሁፍም ከዚህ በፊት ዛሬም እነግርሻለሁ። እኔ ዛው ምንም አይነት የኦፖዚሽን ፓርቲ አላይ።
ዶክተር ዳኛቸው ሀሳባቸውን ከተረት ጋር አስተሳስረው ይቀጥላሉ።
አንድ ወጣት ልጅ እኔ በጣም የምወደው ሰው ጥሎኝ ስለሄደ ራሴን እገላለሁ ብላ በምትልበት ጊዜ ዘመዶቿ ወደ ስነ ልቦና ዶ ሐኪም ሲወስዱት መጀመሪያ የስነ ልቦናው ተመራማሪ የሚያደርገው ምንድን ነው? እቺ ልጅ እንዲያደርጋት እውነት ፍቅር ነው ወይስ ፍቅር አይደለም ብሎ እንደሚጠይቅ አሁን ከኢህአዴግ ጋር እንደራደራለን ብሎ የቀረቡትንም ሰዎች የፖለቲካ ሰዎች ነን የምንል ሰዎች እውነት እነኚህ ተቃዋሚ ናቸው ወይስ ተቃዋሚ አይደለም ብለህ መጀመሪያ ላይ መፈትሽ አለብን። ስንፈትሽ ደግሞ አይደለም እቅጩ ይሄ ነው።
ዶክተር ዳኛቸው ድርድሩንም ተደራዳሪዎቹንም ያጣጥላሉ። በድርድሩ የሚሳተፉ ፓርቲዎች ከኢህአዴግ ጋር በሚኖራቸው ድርድር ሀገራዊ ያሏቸውን አጀንዳ በማቅረብ ቅድመ ድርድሩን አጠናቀዋል። የህግ መምህሩ አቶ ሙልጌታ አረጋይ በበኩላቸው የቱንም አይነት አጀንዳ ቢያቀርቡ የሰጥቶ መቀበል መርህን የሚያሟላ ባለመሆኑ ድርድር የሚለውን መስፈርት አያሟሉም ይላሉ።
ድርድር ሲባል የሚገባል ሁለት ወይም ከሁለት በላይ የሚሆኑ ወገኖች ተገናኝተው አንዱ የሚፈልገው ነገር ኖሮ ፈላጊ የሚፈልገውን ነገር ለማግኘት ጥረት እናደርግበት መድረክ ወይም ሂደት ነው ብዬ ነው የማልሽው። እና ኢትዮጵያ ውስጥ ያለው በአንድ በኩል ተቃዋሚዎች አሉ፣ በሌላ በኩል መንግስት አለ። ሰው በመንግስትና በተቃዋሚዎች መካከል ድርድር አለ ከተባለ መንግስት ከተቃዋሚዎች የሚያገኘው ነገር አለ ማለት ነው። ተደራድሮ ተጨቃጭቆ የሚፈልገው ነገር ተናግሮ እሱን እንደምንም አሳምኖ ወይም አስገድዶ በውይይት ማግኘት የሚፈልገው ነገር አለ ማለት። በአንጻሩ ደግሞ ተቃዋሚዎች ከመንግስት እንደዚሁ ማግኘት የሚፈልጉት ነገር ሲኖርና እንካ ስጠኝ ሰጥቶ መቀበል አይነት ነገር ያለበት ነው ድርድር የሚገባኝ። እዚህ ላይ ግን ከመንግስት ባለስልጣናት ሲነገር የምንሰማ መጀመሪያ ድርድሩ ካለፈው በኦሮሚያ ውስጥ ካሄደው ተቃውሞ ጋር አያያዝም ነው የሚለው። ሁለተኛ ደግሞ ለምንድን ነው ታዲያ ድርድር አስፈለገው ሲባል እኔ እንደሰማሁት አንድ ባለስልጣን ሲናገሩ የፖለቲካ ምህዳሩን ወይም ስፔሱን ለማስፋት ነው የሚል ማብራሪያ ነች። እና ይህም ቢሆን የፖለቲካ ስፔሱን የማስፋት ፍላጎት ካለው መንግስት ከተቃዋሚዎች ጋር ለመነጋገር እንደፈለገ ግልጽ አይደለም። ምክንያቱም መንግስት ማስፋት ከፈለገ ማስፋት ይችላል። ሰው ከተቃዋሚዎች ጋር ለምንድነው መንግስት የሚያካሄደው ንግግር ድርድር ማለት የሚፈልገው የሚለው ጥያቄ በእውነቱ የኔን ጥያቄ መጨረሻ መመለስ ያልቻልኩት ጥያቄ እና ይሄ ድርድር ነው የሚል እምነት የለኝም። ውይይት ነው እንኳን እንዳይባል ተቃዋሚዎች መንግስት የማያውቀውን አዲስ ነገር ሊነግሩት ይችላል አይመስለኝም። በየሚዲያውም ተወራ እየተባለ የሚሰማ አዲስ ነገር አይደለም፣ የነበረ ነው። ተቃዋሚዎች እያቀረቧቸው ያሉ ችግሮች አዲስ ችግሮች አይደሉም፣ የቆዩ ናቸው። መንግስት ያውቃቸዋል። ስለዚህ መንግስት እነሱን ችግሮች መፍታት ከፈለገ ከተቃዋሚዎች ጋር መደራደር አለበት እና በእውነቱ በበኩሌ በጣም ግራ የሚያጋባ ነገር ነው።
ዶክተር ዳኛቸው በበኩላቸው ድርድር በሚል የተጀመረው እሳት ለማጥፋት ነበር ይላሉ።
ድርድር ወይም ውይይት የተመረጠበት ያኔ በህዝብ እንቅስቃሴ ግፊት ነበር የነሳው። አሁን የህዝብ እንቅስቃሴው ትንሽ ከበረደ በኋላ እንደ አንዴ ቃል ሰጥተናል ለማለት ነው እንጂ ከቁም ነገርም የተቆጠረ አይደለም። እዚህ ውስጥ አዲስ አበባ ስለ ኢትዮጵያ በሙሉ ላወራ አልችልም። ማንም ሰው ይሄንን በአትኩሮት ሲሪየስ ነገር እየተካሄደ ነው ብሎ የሚል ሰውን ያገረ ቲያትሪክስ ነው። በቃ ቲያትር ነው። ዝም ብሎ ኦፖዚሽኖቹ እንደዚህ አሉ፣ እንደዚህ በዚህ ላይ እንዋያለን ተባለ ምናምን።
ዶክተር ዳኛቸው አያይዘው ሀገሪቱ በአስቸኳይ ጊዜ አዋጅ ስር በኮማንድ ፖስት እየተመራች ሰዎች የመናገር ነጻነታቸው ታፍኖ የተወሰኑ ሰዎችን ብቻ መርጦ በመወያየት ድርድር ማለት በሀገሪቱ ውስጥ የተፈጠረውን ችግር ለማሻሻል ፍላጎት እንደሌለ አመላካች ነው ይላሉ። አቶ ሙልጌታ አረጋይ በበኩላቸው በጊዜያዊነት በሚታወጅ አስቸኳይ ጊዜ አዋጅ ላይ እንኳን እንደማይደራደር ከገለጸ ገዢ ፓርቲ ጋር እየተነጋገሩ እንዴት ድርድር ማለት ይቻላል ሲሉ ይጠይቃሉ።
አንድ ጊዜ የመንግስት ወክለው የሚደራደሩ ወይም የሚከራከሩ ባለስልጣን ምንድን ነው ያሉት? ለምሳሌ አንዱ አጀንዳ የኢህአዴግ በኩል ተቀባይነት ያላገኘ አጀንዳ ምንድን ነው? የአስቸኳይ ጊዜ አዋጁን ግን ለድርድር አናቀርበውም ሁላ ሲባል ሰምቻለሁ። አሁን ሎክ ድርድር ስትቀርቢ ለድርድር የሚቀርቡ አጀንዳዎች መምረጥና ተደራድሮ ኮንሴሽን መስጠት የተለያዩ ሁለት ነገሮች እና የድርድር ፕሪንስፕል የሚያሟላ አይመስለኝም። ምልሽ ስትደራደሪ የተለያዩ ተደራዳሪዎች መደራደር የሚፈልጉትን ጉዳይ ያቀርባሉ። ከዛ በድርድሩ ውስጥ አይ ይሄ ጉዳይ እንቀበለዋለን ተብሎ ይጣላል ወይም ተቀባይነት ያገኛል። እና ምን ማለት ነው? በመንግስት በኩል ድርድር እንኳን ቢኖር መንግስት በሚገባ መንገድ ተዘጋጅቶ እየቀረበ እንዳልሆነ የሚያሳይ አንዱ ማሳያ ነው እንጂ አሁን መንግስት የአስቸኳይ ጊዜ አዋጁን እናንሳ ወይስ አናንሳ የሚለው ጥያቄ ያን ያህል ከባድ ጥያቄ ሆኖ መቅረብ የነበረበት አልነበረም። ምክንያት ጊዜያዊ ነው ሲጀምር። አስቸኳይ ጊዜ አዋጅ ባይ ዴፊኒሽን ዘላለማዊ አይደለም፣ ጊዜያዊ ነው። ጊዜያዊ ነገር ላይ እንኳን መደራደር ፈቃደኛ ካልሆነ መንግስት በጣም ዘላቂ የሚባሉና ህገ መንግስትም መለወጥ ሁላ የሚያስፈልጉ ነገሮች ላይም እንዴት ነው የሚወያየው? ስለዚህ እንኳን ለድርድር ለውይይት እንኳን ፈቃደኝነት ያልታየበት ድርድር ተብሎ የተጠራ ስብስብ ነው የሚመስለኝ።
በሌላ በኩል በኢህአዴግና በተቃዋሚ ፓርቲዎች መካከል የአጀንዳ ቅደም ተከተል ማስያዝ ከተጠናቀቀ በኋላ ድርድሩ እንደሚጀመር ተገልጿል።
ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ሊጀምሩት የተወሰነው ድርድር የመስጠትና የመቀበል መርህን የማሟላ ነውና ድርድር ሊባል አይችልም በሚል የቀረበውን ትችት በድርድሩ ውስጥ ተሳታፊ የሆነው የመላ ኢትዮጵያ አንድነት ድርጅት መኢአድ እንደማይቀበለው አስታወቀ። ፓርቲው ካቀረባቸው አጀንዳዎች ሊቀርብ የሚችል ምን የተሻለ አጀንዳ አለ ሲሉ የፓርቲው ዋና ጸሐፊ ይጠይቃሉ። ካቀረብናቸው 15 አጀንዳዎች ውስጥ በሀገር ደረጃ የፖለቲካ እስረኞች ይፈቱ የሚለውና የአስቸኳይ ጊዜ አዋጁ አጀንዳ ብቻ ናቸው ውድቅ የተደረጉብን ብለዋል። ጽዮን ግርማ የፓርቲውን ዋና ጸሐፊና የሕዝብ ግንኙነት ኃላፊውን አቶ አዳነ ጥላሁንን አነጋግራለች።
አቶ አዳነ ጥላሁን፣ በትላንትናው ምሽት ያስተላለፍነው ፕሮግራም ነበረ። የፕሮግራሙ ይዘት ምንድን ነው? ገዢው ፓርቲ ኢህአዴግና 16 ተቃዋሚ ፖለቲካ ፓርቲዎች የሚሳተፉበት ድርድር ቅድመ ድርድር አጀንዳ ቀረጻው ተጠናቆ አሁን ወደ ዋናው ድርድር ሊገቡ ነው። እዛ ላይ ሁለት ምሁራን አነጋግረን ነበር። ምሁራኖቹ የፍልስፍና መምህሩ ዶክተር ዳኛቸው አሰፋና የህግ መምህሩ አቶ ሙልጌታ አረጋዊ ናቸው። ጠቅለል አድርገን እነሱ የሰጡትን ሀሳብ ስናየው ድርድር ለማለት አይቻልም፣ መስፈርቱን አያሟላም የድርድር መስፈርት የሚል አንስተዋል። ምክንያቱም በኢህአዴግ በኩል አቅሙ ጠንከር ያለ ነው፣ ነገር ግን የሚሳተፈው የተቃዋሚ ፓርቲዎች በኩል ለድርድር የሚያበቃ ሰጥቶ መቀበል መስፈርትን የሚያሟላ አይደለም ብለዋል። እና ቅሬታ አላችሁ በትላንትናው ዘገባ ላይ ምንድን ነው ቅሬታችሁ?
በመጀመሪያ ደረጃ ላይ ከመርህ ልነሳልሽ። እኛ የሰላማዊ ትግል ውስጥ ነው ያለ ነው፣ በተቃውሞ ጎራ ውስጥም ብንሆን። ስለዚህ የሰላማዊ ትግል መርሁ ከተቻለ ተቀራርቦ መነጋገር ነው እና በሀገር ጉዳይ ደግሞ ተቀራርቦ መነጋገር የግድለናል። ይሄንን ደግሞ እስካሁን ድረስ እንጠይቅ የቆየ ነው ጉዳይ ነው ያለው። ውጤቱ ይፈጸምም አይፈጸምም የህዝብን አጀንዳ አቅርቦ ማነጋገር እንደኔ ጥፋት አይደለም። ቅድመ ሁኔታ የሚቀመጥበትና አሁን የማይቀመጥበትን እመለየት ላይ ነው አሁን ብዙዎቹ የሚቸገሩት፣ ከውጭም ከውስጥም። ትናንት የሰማሁት ለምሳሌ እነገሌ ሳይፈቱ እንዴት ወደ ድርድር ገባቸው የሚባል ብዙ በርካታ አስተያየት ነው የምሰማው። እነገሌ የሚባሉትን ለማስፈታትም እኮ ቅድሚያ ተቀራርቦ በመነጋገር እንጂ ማዶ ለማዶ ሆኖ የቃላት ወንጭፍ በማወራወር አይደለም። እና ስለዚህ ከዚህ አንጻር ሲታይ እኛ አሁን በሰጥቶ መቀበል መርህ ደረጃ ላይ ኢህአዴግን እስከ ዛሬ ድረስ ወደ ድርድር ግባ ወደ ድርድር ግባ ስንጮህ ነው የኖርነው። አሁን ደግሞ እሱ እሺ ልግባ ባለበት ደረጃ ላይ በሞዳሊቲ ደረጃ ላይ ብቻ የምታቆሚው ነገር አይደለም። ይሄ ነው መርሁ። ምክንያቱም አንደኛ ኢህአዴግ እሺ ይበልም አይበልም በእኛ በኩል መቅረብ ያለበት የህዝብ አጀንዳ የግድ ይዘን መቅረብ አለበት። የመቀበል አለመቀበሉ ጉዳይ የእሱ ነው። ሲቀበለው ተጠቃሚ እሱ ነው። ባይቀበለውም የሚጎዳው እሱ እንጂ እኛ አይደለም።
አቶ አዳነ፣
ስለዚህ ቆይ ልጨርስልሽ። ስለዚህ ገና ለገና አይቀበልም የሚል የነብይነት ነጥብ ተይዞ ጭፍን አመለካከት ይዘን ከድርድሩ እንውጣ ማለት ለእኛ የሚያስኬድ ነገር አይደለም።
አቶ አዳና አንድ ጊዜ ግዴለ መግባት አለብኝ እዚህ ጋር። ትላንትና ባቀረብነው ዘገባ ላይ አቶ አዳነ ሁለቱም ተወያዮች ፓርቲዎቹ ለምን ገቡ የሚል ሐሳብ አላነሱም። ካነሱት ሐሳቦች ዋነኛው ድርድር የሚል ስያሜ ለመስጠት የሚያስችል አይደለም፣ ምክንያቱም ሰጥቶ መቀበል የሚል መርህን የያዘ አይደለም። ኢህአዴግ ገና ከመጀመሪያው ለምሳሌ ጊዜያዊ የሆነ አስቸኳይ ጊዜ አዋጅን ላይ አልደራደርም ካለ እንዴት በዋና ሀገራዊ ጉዳዮች ላይ ይደራደራል ተብሎ ይታሰባል? አንድ ያነሱት እሱ ነው። ሁለተኛው ደግሞ ከአቅምም ደረጃ ኢህአዴግ እንደ ሰጪና ነሺ ሆኖ ነው የቀረበው። በዚህ ጉዳይ ይደራደራለሁ፣ በዚህ ጉዳይ አልደራደርም እያለ ተቃዋሚ ፓርቲዎች ደግሞ ሀሳባቸውን አጀንዳ ነው ያመጡት እንጂ ለኢህአዴግ የሚሰጡትም የሚነሱትም ወይም ኢህአዴግ ከነሱ የሚቀበለውም የሚነሳውም የለም። ድርድር የሚባለው መስጠት መቀበል ሲኖር ነው የሚል ነገር ነው ያነሱት እና በሱ ላይ ያሉትን አስተያየት ይስጡ።
ይኸውልሽ፣ ይህንንም እኮ የምናውቀው አሁን ገና በጭፍኑ አሁን አይደለም ነው የምልሽ። አንድ ምንድን ነው በእነሱ የተነሳው፣ ምናልባት የተቃዋሚ ፓርቲዎች አቅም ከኢህአዴግ ጋር ተመጣጣኝ ስላልሆነ ለኢህአዴግ የሚሰጡትም የለም ኢህአዴግም የሚቀበለው ላይኖር ይችላል። ስለዚህ ድርድር ማለት ሚዛናዊ በሆነ መልኩ ሁለት አቻ በሆኑና እኩል በሆኑ ደረጃ ላይ በሚለው ደረጃ ላይ እንስማማለን። የሰዎቹ አባባል ግን ከዛ እንትን ያደረገ አይደለም። እኔ ለምሳሌ በቅሬታ ደረጃ ላይ ላነሳልሽ የፈለግኩት ቆይ፣ እኛ ለምሳሌ እንደ መያያት 15 አጀንዳ አቅርበናል። ከ15 አጀንዳ አንድ ብቻ ነው እንትን ሪጀክት የተደረገብን፣ አስቸኳይ ጊዜ አዋጅ በሚለው ደረጃ ላይ አልደራደርም የሚለውና ይሄ በሀገር ደረጃ ላይ ፖለቲካ የታሰረ የፖለቲካ እስረኛ የለም የሚለውን ሪጀክት ተደርጓል። ከዛ ውጭ ያሉትን ግን የዲሞክራሲ መጥበብን አንስተናል፣ ተቀብሎታል እደራደራለሁ ብሎ የጸረ ሽብር አዋጅን ወዘተ ወዘተ፣ ያ ባለበት ደረጃ ላይ እነዚህን አጀንዳዎች ሙሉ በሙሉ ሪጀክት ባላደረገበት ደረጃ እንደት አድርገሽ ነው
ባልተቀበለበት?
ቅድም እኮ ነገርኩሽ፣ ኢህአዴግ ቢቀበለው ለራሱ ነው የሚጠቅመው፣ የማይቀበለውም ቢሆን የሚጎዳው እሱ ነው፣ እኛ አይደለንም። የህዝብ አጀንዳ ነው ይዘ የቀረብ ነው። በህዝብ አጀንዳ ደረጃ ላይ ኢህአዴግ አልተቀበለም፣ ተቀበለ ማለት የምንችለው መጨረሻ ላይ ስንደርስ እንጂ በአሁኑ ደረጃ ላይ አይደለም። ሁለተኛ ትናንት ከተናገሩት ከምሁራኖቹ አንድ በጣም ቅር ያለኝ ነገር ሁሉንም ፓርቲ ተለጣፊ ነው ብሎ በጅምላ መፈረጅ በጣም በጣም ትልቅ ወንጀል ነው። እኔ ስለ ሌሎች ፓርቲዎች አላውቅም። እኔ ስለ ራሴ ስለ መያድ ፓርቲ ግን እስከ መጨረሻው ድረስ ምንም አይነት ተለጣፊነት እንደሌለው እኔም አውቃለሁ፣ ዶክተር ዳኛቸውም ያውቃል። ትናንትና ይህንን ስም የሰጠን ማለት ነው።
አቶ አዳነ አንድ ጥያቄ እዚህ ላይ ላክል፣ ምክንያቱም ያነጋገርናቸው ሰዎችና ትናንትና የተናገሩት ሀሳብ ስላለ እሱ ላይ ይዘን እሱን ጥያቄ ላክልና እናጠቃልለዋለን። ምንድን ነው አቶ ሙልጌታ አረጋዊ የህግ መምህር ካነሱት ነገር ነጥብ አንዱ ተቃዋሚ ፓርቲዎቹ ካቀረቧቸው የመደራደሪያ አጀንዳዎች መካከል ኢህአዴግ የማያውቃቸው አይደሉም፣ ህዝቡ የሚያነሳቸው አጀንዳዎች ናቸው። የሚነሱት የህዝብ ጥያቄዎች የሚታወቁ ናቸው። ኢህአዴግ ማስተካከል ከፈለገ እነዚህ አጀንዳዎች ላይ ተቃዋሚዎችን ጠርቶ እንደራደር ሳይሆን ማለት ያለበት ማስተካከል ነው ያለበት። ከሱ በላይ ግን ትልልቅ አጀንዳዎች ለድርድር ወይም ለውይይት ወይም ደግሞ ለሌላ ነገር የሚያስፈልጉ ትልልቅ አጀንዳዎች አልተነሱም ወይም ደግሞ አልቀበላቸውም ብሎ አልፏቸዋል የሚል ነገር አንስተዋል እና እሱንስ እንዴት ያውታል?
የሚገርምሽ ነገር ኢህአዴግ እንደዚህ እንዲፈልግ ይፈጽማቸው ነበር አይፈጽማቸውም የሚለው ለእኔ ውሃ የማይቆጥር ምክንያት ነው። አንድ ሁለተኛ፣ ከእነዚህ የበለጠ እስኪ ምንድን ነው የህዝብ አጀንዳ ያለው? የዲሞክራሲ መድረክ ጠቧል፣ የህዝብ ነጻነቱ ታፍኗል፣ በጸረ ሽብር ህግ እና አዋጅ እየታፈሰ መከራውን እያየ ነው። ከዚህም አልፎ ተርፎ የታክስ ህግ ዙሪያ ላይ ችግር አለ። አሁን አዲስ አበባ ህዝቡ እያለቀሰ ነው ያለው። የፍትህ ህጋችሁ እና አዋጃችሁ ሊፈተሽ ይገባል፣ ወዘተ ወዘተ የሚሉ አጀንዳዎች ቀርበዋል። ከዚህ የተሻለ ሌላ ምን አጀንዳ አለ? እንግዲህ እንደ ሰላማዊ ትግል እንደ ድርድር ከገባች ማለት የመንግስት ስልጣን ይህን ልቀቅ፣ ይሄ በእርግጥ እሱም ልቀቁት የሚለቅ አይደለም። የምርጫ ህጉን እሺ አሻሽላችሁ በምርጫ ግቡ የሚል ስለሆነ ከዚህ ውጭ እኔ ከቀረቡት ከነዚህ 12 ባያቸው 15 ይሄ አጀንዳዎች የበለጠ የህዝብ አጀንዳ ምንድን ኖረው ነው ይሄን ያህል ይሄ መሆን አለበት ይሄ መሆን የለበትም የሚባለው?
እሺ፣ አቶ አዳነ ጥላሁን በጣም እናመሰግናለን። የመያድ ፓርቲ ጸሐፊና የህዝብ ግንኙነት ኃላፊ። ጉዳዩ እንግዲህ እንዳሉት ወደፊት የሚቀጥል በመሆኑ እኛም ሌሎች ያነጋገርናቸውን ምሁራንም ሌሎችንም ሰዎች ጋብዘን እርሱም የሚሳተፉበት ውይይት አዘጋጅተን በጉዳዩ ላይ ተመልሰን እንመጣለን። ለዛሬ በጣም አመሰግናለሁ።
በጣም አመሰግናለሁ።